ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ቅዳሜ የካቲት 5 2014 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ውስጥ አገራዊ መግባባትን ለመፍጠር የተጀመረው ሂደት ምን ይመስላል? የፖለቲካ ፓርቲዎችን አቋምና አስተያየት ጠይቀናል።
በብዙ ኢትዮጵያ ማህበረሰቦች ባህል ሽምግልና የሚባለው ሂደቱንም ምንሆንም አዋጥቶ ሁለቱም ወገኖች የሚሰይሙት እንጂ አንድ ወገን ብቻውን በራሱ ፍላጎት አንጻርና በራሱ ጥቅም አንጻር የሚፈልጋቸውን ሰዎች ጠቁሞ የሚፈልጋቸውን ሰዎች ሾሞ የሚካሄድበት አይደለም።
ወደ ዋናው ምክክር ሲገባ በአጀንዳ መረጥ አጠቃላይ ሂደቱ ላይ ነፃና ገለልተኛ የሆነ ተቋም እንዲፈጠር ነው የሁላችንም የህዝቡም ጥያቄ።
ቀደም ብሎ የሰማችሁት የኦሮሞ ፌዴራሊስት ሊቀመንበር ፕሮፌሰር መራራ ጉዲናን ሲሆን፣ ተከትሎ የሰማችኋቸው ደግሞ የነፃነትና እኩልነት ፓርቲ ፕሬዚደንት ዶክተር አብዱል ቃድር አደም ናቸው። ሌሎች መሪዎችንም ጠይቀናል።
የመጀመሪያው ጉዳይ ጦርነትንና ድርድርን አብሮ ማስኬድ አይቻልም።
ሀገራዊ ምክክሩ በሚገባው ልክ አትኩሮት ሰጥቶት መሰራት እያለበት ግን ያለነው ዳተኝነት እንዳይጎዳው በጣም እንፈራለን።
መሰረቱ ምን እንደሆነ ምን ላይ እንደሚመካከርና ምን ላይ እንደሆነ ድርጅት የምናውቀው ነገር ምንም የለም።
የአብን ምክትል ሊቀመንበር አቶ የሱፍ ኢብራሂም፣ የኢዘማ የህዝብ ግንኙነት ባልደረባ ዶክተር ሙሉዓለም ተገኘ ወርቅና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹን ነው ተከታትለው የሰማችኋቸው። ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የመድኃኒት ቁሳቁሶችን የጫኑ ሁለት አውሮፕላኖች ትላንት በሰሜን ኢትዮጵያ ጦርነት ውስጥ ወደምትገኘው የትግራይ ክልል መላኩን የዓለም ጤና ድርጅት አስታውቋል። ከሐምሌ ወዲህ ወደ ትግራይ የተላከ የመጀመሪያው የሕክምና አቅርቦት መሆኑ የተገለጸ ሲሆን አቅርቦቱ እንደ የወባ በሽታ መከላከያ፣ ባክቴሪያ ማጥፊያና የስኳር በሽታ መድኃኒቶች እንደሚገኙበት ተጠቅሷል። ለረጅም ጊዜ ሳይታከም የቆየ ከፍተኛ የምግብ እጥረት በሽታና ህመሞችን ለማከም የሚረዱ መሳሪያዎችም ቁሳቁሶች ውስጥ ተካተዋል። ይህ ጥሩ ዜና ነው ያሉት የዓለም ጤና ድርጅት ቃል አቀባይ ክርስቲያን ሊንድሜር፣ የህክምና ቁሳቁሶቹን እርዳታ ወደሚያስፈልጋቸው ሰዎች ለማድረስ ነዳጅ አለመኖሩ ግን አሁንም ችግር ሆኖ እንደቀጠለ ተናግረዋል። ከጥር 24 እስከ 29 በተካሄደው የክትባት ዘመቻ ክትባቶቹን የያዙትን ቀዝቃዛ ሳጥኖች ለማጓጓዝ እንስሳቶችን ተጠቅመናል። ይሄ ግን ዘላቂ የትራንስፖርት አገልግሎት አይደለም። ስለዚህ ቁሳቁሶቹን ወደ የጤና ተቋማቱ ለማድረስ የነዳጅ እጥረቱ ጉዳይ በሀገር ውስጥ ባለስልጣናትና በዓለም አቀፍ አጋሮች በኩል እንደሚፈታ ተስፋ እናደርጋለን ብለዋል። የዓለም ጤና ድርጅት 300 ቶን የሚመዝን የህክምና ቁሳቁሶችና 33.5 ቶን የሚመዝን የመድኃኒት አቅርቦቶች ለማጓጓዝ እየጠበቁ መሆኑን የገለጸ ሲሆን ለዚህ 200 ሺህ ሊትር የሚሆን ነዳጅ በየሳምንቱ እንደሚያስፈልግ የተባበሩት መንግስታት ድርጅት ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በፊጂ በሚያደርጉት ጉብኝት ዩናይትድ ስቴትስ በሰለሞን ደሴቶች ላይ በድጋሚ ኤምባሲዋን ለመክፈት ያላትን እቅድ የሚያሳውቅ የድህረ ገጽ ስብሰባ እንደሚያካሂዱ ተገለጸ። በድህረ ገጽ አማካኝነት ከቀጠናው መሪዎች ጋር በሚደረገው ስብሰባ ላይ ባይደን የአየር ንብረት ለውጥ ችግር፣ ኮቪድ-19 ወረርሽኝን መክታት፣ የአደጋ ጊዜ እርዳታዎችና በፓስፊክ ሀገራት ዲሞክራሲና አንድነት ሊሰፍን በሚችለው በሚችልባቸው ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ብሊንከን በዚህ ሳምንት መጀመሪያ ወደ አውስትራሊያ አቅንተው ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓን እና ህንድን ጨምሮ ከያዘው የኳድ አገራት መሪዎች ጋር ተገናኝተው የነበረ ሲሆን አርብ ዕለት ባወጡት የጋራ መግለጫ የህንድ ፓሲፊክ አካባቢን ከማንኛውም ጫና ነጻ ለማድረግ የጋራ ትብብር እንደሚያደርጉ ቃል ገብተዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ራሽያ ዩክሬንን ልትወር ትችላለች የሚለው ስጋት እያየለ መሄዱን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የራሽያው ፕሬዝዳንት ቭላድሚር ፑቲን ዛሬ የስልክ ውይይት ያደርጋሉ ተብሎ ይጠበቃል። ዋሽንግተን ራሽያ ምናልባት ረቡዕ ወረራውን ልትፈጽም ትችላለች የሚል የደህንነት መረጃ የደረሳት ሲሆን በኪየቭ የሚገኘው የዩናይትድ ስቴትስ ኤምባሲ ሰራተኞቹን ማስወጣት መጀመሩ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባወጣው የጉዞ ማስጠንቀቂያ የራሽያ ሰራዊት እርምጃ ሊወስድ ይችላል የሚለው ፍራቻ እያየለ መምጣቱን ተከትሎ ሰዎች ወደ ዩክሬን እንዳይጓዙና በውስጡም ያሉት በአስቸኳይ እንዲወጡ አዟል። እንግሊዝ፣ ጀርመንና ኔዘርላንድም በተመሳሳይ ዜጎቻቸው በአስቸኳይ ከዩክሬን እንዲወጡ እያሳሰቡ መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በመስከረም 2001 በዩናይትድ ስቴትስ በደረሰው የሽብር ጥቃት ተጎጂ የሆኑ ቤተሰቦች የካሳ ጥያቄን ተከትሎ የባይደን አስተዳደር በዩናይትድ ስቴትስ ታግዶ ከተቀመጠው የአፍጋኒስታን ማዕከላዊ ባንክ ተቀማጭ 7 ቢሊዮን ዶላር ላይ ግማሹን ለማስቀረት መወሰኑን ታሊባንና የሽብር ጥቃቱ ተጎጂዎች አውግዘዋል። ባለፈው ዓመት ነሐሴ ወር ላይ የታሊባን ቡድን ስልጣን ከተቆጣጠረ ወዲህ የምዕራብ ሀገራት በውጭ የተቀመጡ የአፍጋኒስታን እሴቶችንና ዓለም አቀፍ እርዳታዎችን ማገዳቸውን ተከትሎ በሀገሪቱ የሚታየው ሰብአዊ ቀውስ ተባብሷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አርብ ዕለት በፈረሙት ውሳኔ ከዚሁ በዩናይትድ ስቴትስ ታግዶ ከተቀመጠው ገንዘብ ግማሹ ለሀገሪቱ የሰብአዊ እርዳታ እንዲውል የወሰኑ ሲሆን ቀሪው 3.5 ቢሊዮን ዶላር ደግሞ የዩናይትድ ስቴትስ ፍርድ ቤቶች እያዩዋቸው ለሚገኙት ታሊባን በ2001 ላደረሰው ጥቃት የካሳ ጥያቄዎች እንዲውል አዘዋል። ውሳኔውን ተከትሎ የታሊባን ቃል አቀባይ መሐመድ ናኢም በትዊተር ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ የአፍጋኒስታንን ሕዝብ ገንዘብ በመዝረፍ ያሳየችው በሞራልም በሰብአዊነትም የወረደ ተግባር ነው ብለዋል። የባይደን አስተዳደር 3.5 ቢሊዮን ዶላሩን በአፍጋኒስታን ለሚደረገው የሰብአዊ እርዳታ በምን መልኩ እንዲደርስ እንደሚያደርጉ እስካሁን በግልጽ አልተቀመጠም። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 5 2014 ዓ.ም የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ሩፌ ላይ እንዳሳየሁት የዩናይትድ ስቴትስ በተለይ እሱ ከቀዝቃዛው ጦርነት ካለቀ በኋላ የሚቀጥለው ትልቁ ኢቨንት የነበረው ሶማሊያ ነበር እና ሶማሌ ከደረሰባቸው ሽንፈት በኋላ ቴሮሪዝምን መዋጋት ነበር ትልቁ ትናቸው እና እዛ ላይ ዋናው ተዋናኝ የነበረው ኢትዮጵያ መንግስት
በጋምቤላ እልቂት ሲደረግ ይህንን ሁሉ ምክንያቱም የእነሱን ጉዳይ የሚያስፈጽም ስለነበረ በኢትዮጵያ ውስጥ የሚሰራ የፖለቲካ ግፍ፣ እስር፣ ስቃይ፣ እንግልት አሜሪካ ይህን ሁሉ ዝም ብሎ አለፈው።
ኢትዮጵያ ሶማሊያ ከነበረው እስላማዊ መንግስት ከሌላም የጸረ ሽብር እንቅስቃሴው አሜሪካ ለማስደሰት ወይም አሜሪካ ለማገዝ ሳይሆን በመጀመሪያው ስጋት የነበረ ለእኛ ነው። በቀጠና ያለ ነው እኛ ነን፣ ጎረቤት እኛ ነን። ስንት ማይል አቋርጦ አሜሪካ ከመንካቱ በፊት ሚነካን እኛ ነው። ጸጥታችን እና ሰላማችን ለማስጠበቅ እርምጃ መውሰድ ነበረብን። ከኛ ጋር ተማሳይ ጥቅም ካላቸው ሀገራት አብሮ መስራት፣ የቀጠናው ሰላምና ጸጥታ አረጋጊ አካል ተደርጎ መታየት ለኢትዮጵያም ትልቅ ስም ካተረፈችባቸው ከምትኮራባቸው ነገሮች አንዱ ነው።
ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከተለዋለች የሚባለው የውጭ ፖሊሲን ትኩረት በማድረግ ከተካሄደ ክርክር ላይ የተቀነጨበ የተሳታፊዎች ድምፅ ነው። በሁለተኛው አጋማሽ ዝግጅታችን ሙሉ ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝንላችሁ የመጀመሪያ ጉዳይ እንሻገር። ኢትዮጵያ ውስጥ አገራዊ መግባባትን ለመፍጠር አገራዊ ምክክር ያስፈልጋል የሚለው ሐሳብ አሁን ከምን ጊዜውም ይልቅ እየገፋ መምጣቱ በተለያዩ አጋጣሚዎች ይስተዋላል። ተፎካካሪ ፓርቲዎች፣ የሲቪል ማህበራት፣ መንግስት፣ ምሁራንና ሌሎች አካላት የሀገራዊ ምክክርን አስፈላጊነት ያወሳሉ። በተለይም በመንግስት በኩል ይህንኑ ተግባራዊ ለማድረግ አንድ ኮሚሽን ለማቋቋም አዋጅ ወጥቶ ኮሚሽነሮችን ለመሰየምም በሂደት ላይ ይገኛል። 11 ኮሚሽነሮችን ለመሾም የ42 እጩዎችን ስም ዝርዝር ይፋ አድርገዋል። ተፎካካሪ ፓርቲዎች እስከዛሬ ባለው ሂደት ያላቸው አቋም ወይንም አስተያየት ምን ይመስላል? መልስካቸውማ ዝርዝር አለው።
ከአራት ዓመታት ወዲህ በኢትዮጵያ ፖለቲካዊ ህዋ ላይ አዲስ ለውጥ መጥቶ የተለያዩ አሳዛኝም አስደሳችም ድርጊቶችና ክንውኖች ሲታዩ ቆይተዋል። በተለይ የለውጡን መጠናከር ወይንም አቅጣጫ መያዝ ተከትሎ ሚናዎች ወይንም ጎራዎች መለየት ጀመሩ። በዚያው መጠን ልዩነቶች እየጠነከሩ እየመረሩ እየከረሩ ይከሰቱ ያዙ። የብሔራዊ መግባባት ጥያቄም በብርቱ መነሳት የጀመረው ከዚህ ጊዜ ጀምሮ እንደነበረ ብዙዎቹ የሚያስታውሱት ነው። በጠቅላይ ሚኒስትሩ ጽህፈት ቤት አማካይነት አዲስ በተፈጠረው የፖለቲካ ፓርቲዎች የጋራ ምክር ቤት አማካይነት ከዚሁ ርዕሰ ጉዳይ ጋር በጥብቅ በተያያዙ ርዕሰ ጉዳዮች ዙሪያም ውይይቶች ተደርገዋል። የጥናት ጽሑፎችም ቀርበዋል። እነዚህ መድረኮች ለተባለው ብሔራዊ መግባባት ምን ትርፍ አስገኝተዋል ለሚለው ጥያቄ በቂ ምላሽ ለመስጠት ራሱ ጥናት የሚፈልግ ጉዳይ ነው። ግን ወደ ብሔራዊ መግባባት ለመድረስ ምን ያህል ሩቅ መንገድ እንዳለ ከነዚህ መድረኮች በኋላ ሀገሪቱ ያጋጠማት ፈተና እንደ ማስረጃ ሳይሆን አይቀርም። ሀገራዊ መግባባት መሰረታዊ ለሆኑ ሀገራዊ የፖለቲካ ጥያቄዎች መፍትሄ ስለመሆኑ ከየትም ወገን ወይንም ጎራ ክርክር ያለ አይመስልም። ክርክሩ ዛሬም ቢሆን ያለው ይህን መግባባት ለመፍጠር ምክክሩ፣ ውይይቱ፣ ክርክሩ በማንና እንዴት ይመራ በሚሉ ጥያቄ ላይ ይመስላል። መንግስት የብሔራዊ ምክክሩን የሚመራ አካል ለማቋቋም አዋጅ አውጆ እጩዎቹን በተለያየ ተሳትፎ መድረኮች አማካኝነት መልምሮ የመጨረሻዎቹን 11 ኮሚሽነሮች ለመሾም 42 የመጨረሻ እጩዎችን ስም ዝርዝር በቅርቡ ይፋ አድርጓል። ቪኦኤ በዚህ ረገድ መንግሥት እስከዛሬ ባከናወነው ሥራና በሂደቱ ላይ ያላቸውን አስተያየት እንዲሰጡት ከጠየቃቸው ፓርቲዎች መካከል አንዱ የኦሮሞ ፌዴራሊስት ኮንግሬስ ነው። የፓርቲው መሪ ፕሮፌሰር መረራ ጉዲና ብሔራዊ መግባባትን ለሀገሪቱ ፖለቲካዊ ችግሮች መፍትሄ እንደ አንድ ቁልፍ ጉዳይ ቆጥሮ ፓርቲያቸው ለረዥም ዓመታት ሲጠይቅ እንደነበረ አስታውሰዋል። ይሁንና ገዢው ፓርቲ ብልጽግና በተለያዩ ምክንያቶች ወደዚያ ለመሄድ እንዳልፈለገ ይከሳሉ። ያ ባለመሆኑም አሁን አገሪቱ ካለችበት ችግር እንደገባች ይናገሩና የተባለው ኮሚሽን ወይንም ሌላ አካል መቋቋም አለበት ባሉት መንገድ ላይ ትንታኔ ይሰጣሉ።
እኛ ስንጠይቅ የነበረው እና መንግስት በመጨረሻው ምናልባት እንግዲህ ለህዝብ ግንኙነት ስራ ብሎ ያወጣው አንድ አይደለም ወይ የፈረንጁ ዓለም የሚለው ሰርድ ፓርቲ ሶስተኛ ወገን አደራዳሪ ሆኖ አገናኝ ሆኖ ነገሮችን የሚያስተባብርበት ሁኔታ መፍጠር አልተፈለገም ወይ ደግሞ በኢትዮጵያ ባህል፣ በብዙ ኢትዮጵያ ማህበረሰቦች ባህል ሽምግልና የሚባለው ምን የሚባለው ሁለቱ ወገኖች ናቸው። ሂደቱንም ምኑንም አዋጥቶ ሁለቱም ወገኖች የሚሰይሙት እንጂ አንድ ወገን ብቻውን በራሱ ፍላጎት አንጻርና በራሱ ጥቅም አንጻር የሚፈልጋቸውን ሰዎች ጠቁሞ የሚፈልጋቸውን ሰዎች ሾሞ የሚካሄድበት አይደለም።
ዶክተር አብዱልቃድር አደም የነጻነትና እኩልነት ፓርቲ ፕሬዚዳንት ናቸው። አሁን በስራ ላይ ያለው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢም ናቸው። ዶክተር አብዱልቃድር በኮሚሽኑ አመራረጥና አስተያየም ላይ ቅሬታ ያላቸው አይመስልም። ይሁንና ጉዳዩን የሚከታተሉት ከስጋት ጋር እንደሆነ አይሸሽጉም።
ስራው አሁን የደረሰበት በመድረሱ ደስተኞች ነን፣ ግን ከስጋት ጋር ሂደቱን እያየ ነው ያለ ነው። ስጋቱ የሚመጣው የመንግስትና የገዢው ፓርቲ እጅ በሂደቱ ውስጥ ገብቶ በኮሚሽነሮች መረጣም ይሁን በቀጣይ ወደ ዋናው ምክክር ሲገባ አጀንዳም ላይ በአጀንዳ መረጥ አጠቃላይ ሂደቱ ላይ ነጻና ገለልተኛ የሆነ ተቋም እንዲፈጠር ነው የሁላችንም የህዝቡም ጥያቄ። ከዚህ ጋር ተጻ ተባራሪ የሚሆን ነገር እንዳይሰራ ምንችለውን ያክል ሂደቱ አሳታፊ እንዲሆን ላለፉት ሁለት ዓመት ስናደርገው የነበረ እንቅስቃሴ ነው። አሁንም ሂደት ውስጥ እንደ ፓርቲ በራሳችንም ከሌሎች የፖለቲካ ፓርቲዎች ጋር መሆንን በዚህ በጋራ ምክር ቤቱም አብረን እየሰራን ነው ያለ ነው።
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዮሱፍ ኢብራሂም የተለየ አስተያየት አላቸው። የኮሚሽኑ ምስረታ የተጣደፈ ነው። አስቀድሞ በጉዳዩ ላይ በቂ የሆነ ውይይት በማህበረሰቡ በተለያዩ መድረኮች መከናወንና ተመሳሳይ አቋምና ንቃት ላይ መደረስ አለበት ባይ ናቸው። አገሪቱ እስካለንበት ዘመን ድረስ ያለፈችበት መንገድና ችግሩ እጅግ ከባድ እንደሆነ የሚገልጹት አቶ ዮሱፍ የመውጫ መንገዱን ማግኘትም ከባድ ነውና ከዚህ የተቀራረበ ዝግጅት አስቀድሞ መጠናቀቅ ይኖርበታል ይላሉ።
እንደ አብን ይህን ጉዳይ እንዴት መሆን አለበት የሚለው ከድሮን ጀምሮ በሰለጠነ ድርድር ከችግር መውጣት አለብን የሚል ጥቅል አቋም አለን። የራሳችንም በየሰብጀክት ማተሩ ጉዳዮች ከተነሱ ለኢትዮጵያም ለአማራውም ሕዝብ እንደ ሕዝብ ሊያገለግሉ የሚችሉ ፕሮፖዛሎች አሉ በሰነድ ጭምር። ግን ያ ያው የመደራደሪያ ፓኬጅ ነው። የእኛ እይታ መሀል መንገድ ላይ ፍትሐማ አካሄድ ላይ ሊያደርሰን ይችላል የሚል እይታ ነው ያለው። የእኛ ፓኬጅ ነው። ሌላውም የራሱን ድርሻ ይዞ ይመጣና መሀል ላይ እንገናኛለን። አሁን ከሰዎች መረጣ ከኮሚሽን ማቋቋም በፊት ያለው ፕሮሲጀር እና ፕሮሰስም ላይ የተወሰነ ኮንሰንሰስ መኖር መቻል አለበት። ድምፀቱም ከፍ ማለት አለበት። የችግሩን ግዝፈት የሚመጥን ዝግጅትና ይሁንታ፣ ብሮደር የሆነ ይሁንታ እየታየ አይደለም። እሱ ነው አሁን አንዱ ችግር። በዋናነት አሁን ጦርነት ላይ ነው ያለ ነው። በብዙ አቅጣጫ ማህበረሰቦች በማንነታቸው በእምነታቸው እየተለዩ ጥቃት እየተከፈተባቸው ነው። በአፋር በአማራ በኩል ከትግራይ ኃይሎች ጋር ውጊያ አለ። አክቲቭ ነው ጦርነቱ። ድንበር ግጭቱ አለ። የኢኮኖሚ ጥያቄው አለ። የናሬቲቭ ኢሹዎች አሉ። በርካታ ተያያዥ ጉዳዮች አሉ። በትግራይ በኩል ያለው ኃይል ራሱ ተወክሎ መምጣት ይኖርበታል። በዚህ ኃይል ነው አይደለም የሚለው ሬዞሉሽን ያስፈልገዋል። ስለዚህ የመጀመሪያው ጉዳይ ጦርነትንና ድርድርን አብሮ ማስኬድ አይቻልም። ስለዚህ ሁሉንም አሳታፊ የማያገል ኦል ኢንክሉሲቭ ዳያሎግ ያስፈልጋል ስንል በሁሉም ኮርነር ላይ ያለውንና ኦል ኢንተረስት ግሩፕ በሆነ መንገድ የሚሳተፉበት መድረክ መሆን አለበት።
መንግስት በተነሳሽነትም ይሁን እንደ ግዴታውና እንደ ኃላፊነቱም ወስዶት ሀገራዊ ምክክሩን ተግባራዊ ለማድረግ እስከ ዛሬ ባከናወናቸው ተግባራት እንደ አንድ ተፎካካሪ ፓርቲ የራሱን አስተዋጽኦ እያበረከተ እዚህ ደርሰዋል ያሉት ደግሞ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ የትዩ ካቢኔ አባል እና የሕዝብ ግንኙነቱ ባልደረባ ዶክተር ሙሉ ዓለም ተገኝ ወርቅ ናቸው። በእርሳቸው አባባል የእስከ ዛሬው ሂደት ብዙ ጉድለቶች ያሉበት ነበረ።
አዋጁን በማውጣት ሂደት ላይ ያየናቸው ግድፈቶች ነበሩ። አንደኛ ጊዜና ሁኔታዎችን ያልጠበቀ ነበር ረቂቅ አዋጁ የወጣው። ሁለተኛ አስተያየቶች እንዲሰጡ ዜጎች እንዲካፈሉ አስተያየት የሚሰጡበት እድልን ማመቻቸት ጀምሮ የባለሙያ ሀሳቦችን ለመቀበል የተሄደበት መንገድ በጣም ችኮላ የተሞላው እና ረጋ ተብሎ በሰከነ መንፈስ የተሰራ አልነበረም። ያንንም ለመተቸት ሞክረናል። ያሉ ሀሳቦችንም አቅርበናል። ከዛም ቀጥሎም ደግሞ በተለይ የኮሚሽነሮች ጥቆማም ለመጀመሪያ ጊዜ የተሰጠው ሰዓት በጣም አጭር ሆኖ እስከ ጥር 6 ተብሎ የነበረው ላይ በዛም ደብዳቤ ጽፈን መራዘም እንዳለበት ጥሪ አቅርበን ከዛም ተራዝሟል። ከሁሉም ከነዚህም ሂደቶች ደግሞ ከሁሉም ግን ትልቅ ክስተት አለ ብለን የምናስበው በተለይ የመንግስት ሚዲያዎች ለጉዳዩ የሰጡት በጣም ዳተኝነትና አነስተኛ አትኩሮት ሀገራዊ ምክክሩ በሚገባው ልክ አትኩሮት ሰጥቶት መሰራት እያለበት ግን ያለነው ዳተኝነት እንዳይጎዳው በጣም እንፈራለን።
በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ፓርቲያቸው በኢትዮጵያ ፖለቲካ በሰላማዊ መንገድ ለመሳተፍ ጥረት እያደረገ ቢቆይም እድሉ ጠቦበታል ይላሉ። ከመሪው ጀምሮ ብዙ አባላቱ በስር ላይ መሆናቸውንም ገልጸው እስካሁን ባለው ሀገራዊ ምክክሩን ለመተግበር ስለተደረገው እንቅስቃሴ የምናውቀው ብዙ ነገር የለም ቢሉም የሀገሪቱን ህልውና ለማስቀጠል የፖለቲካ ውይይት እንደሚያስፈልግ ድርጅታቸው እንደሚያምን ተናግረዋል።
የኦሮሞ ነጻነት ግንባር በተለያዩ ጊዜ ለዚህ ኤምፓየር አገር ለማድረግ ኢትዮጵያን ኤምፓየር አገር ለማድረግ የተለያየ የትግል ስልቶችን ነድፎ ሲንቀሳቀስ ነበረ። አሁን ያለው በሰላማዊ ትግሉ ለሀገሪቷ ልዕልና እና ህልውናን ለማስቀጠል የፖለቲካ ውይይት ወይ ደግሞ ፖለቲካል ዲያሎግ ያስፈልጋል ብሎ ከዚህ በፊት ሲያወጣና ጥሪን ሲያደርግ ነበር። ያሁን ምክክሩን ምን እንደሆነ መሰረቱ ምን እንደሆነ ምን ላይ እንደሚመካከርና ምን ላይ እንደሆነ እንደርጅት እናቀው ነገር ምንም የለም። የኛ መቋም እና አቋማችን ሊንገንስ እንችላለን ምናቀው ነገር ይችላል ሆነ መግለጽ በጥልቀትም እውቀቱን በተባለው ምክክር ላይ ምናቀው ነገር ስለሌለ ምለው ነገር የለኝም።
ፓርቲዎቹ በእጩ ኮሚሽነሮች ማንነትና ብቃትም የተለያዩ ጥያቄዎችና አስተያየቶች አሏቸው። የኦፌኮ መሪ ፕሮፌሰር መረራ ጉድና በኮሚሽነሮቹ ብቃትና ማንነት እንዲሁም በኮሚሽኑ አጠቃላይ ገለልተኝነት ፓርቲያቸው ያለውን አቋም በዝርዝር አስረድተዋል።
በተለይም ሁለት መሰረታዊ ጉዳዮችን የያዘ ደብዳቤ ለጠቅላይ ሚኒስትሩም አችሉበት ብለን ጽፈናል፣ ፓርላማውን ጽፈናል። አንደኛውና ዋና ጉዳይ ይህ ተቋም ገለልተኛ ይሆናል ወይ ነው። ለይስሙላ ነው ገለልተኛ፣ ሁሉንም ወገኖች መስማት የሚችል ማደራደር የሚችል ማነጋገር የሚችል ነው ወይ የሚል አለ። ሌላው ደግሞ ያንን መሰረታዊ ጉዳይ መፍታት መቻል አለበት። ሌላው ደግሞ እነማን ናቸው ተሳታፊዎች፣ ሁሉን አቀፍ ነው ወይ ነው ወይስ አራት ኪሎ መሄድ የሚችሉትን ብቻ ነው የሚያስተናግደው የሚለው ላይ ጽፌን ሰጥተናል። እስካሁን ድረስ መልስ አልተሰጠንም። እኛ ባለን ግምገማ የኢትዮጵያ ፖለቲካ ከታሪካችን የመጣው ጣጣሚውን አሁን ኢትዮጵያ ደረሰችበትን አጠቃላይ የፖለቲካ ቀውስ መፍታት የሚችል ቁመና ላይ ይሆናል የሚል እምነት የለንም። በአንድ ወገን የተዘጋጀ በአንድ ወገን የተጋገረ እንጀራ ነው። ለመብላት የሚፈልጉ የማይፈልጉ ከመጡ ምንድን ነው የሚደረገው? ስለዚህ የሚሉትን መሰረታዊ ጥያቄዎችን ስለማይመልስ እኛ አሁንም ቢሆን ለጠቅላይ ሚኒስትሩም ጽፈናል፣ ለፓርላማውም ጽፈናል፣ እየጠበቅን ነው እንዲያስተካክሉ ጠይቀ።
የኢዜማው ዶክተር ሙሉ አለም ይህ ኮሚሽን በሁሉም ወገን ቅቡልነት ኖሮት ስራውን እንዲጀምር የፓርቲያቸው ብርቱ አቋም እንደሆነ ነው የሚናገሩት። ይህም በተሟላ መልኩ ለህዝቡ ለማሳየት ግን አሁንም ብዙ ጉድለቶች ይስተዋላሉ። በኢዜማ አቋም
የምናስበው ሀገራዊ መግባባት፣ ሀገራዊ ምክክር ተደርጎ ብሔራዊ መግባባት እንዲያመጣልን ነው የምናስበው። አላማው እሱ። ይህን ግብ ማሳካት የሚቻለው በተለይ ገለልተኛ ነትን ስናሳይ፣ ገና ካሁኑ ገለልተኛ ነው የሚሰራው ተቋም ኮሚሽነሮች መርዳ እየሰራ ያለው ተቋም በቃ ገለልተኛ ሆኖ በንጹህ እየሰራ ነው ቢሆን እንድናምን እያንዳንዱ ሂደቶች ግልጽ ሊሆኑ ይገባል። ከዛ ቅቡልነት ማምጣት የሚቻለው ይህንን ሂደት መሄድ ሲቻል። አሁን 42 ሰዎች ተመርጠዋል። ለምሳሌ እነዚህ 42 ሰዎች 43ኛ ከወጣው ሰው በምን ተለይተው ነው ያለፉት? ምንድን ነው ያኔ ከተቀመጡ ክራይቴሪያዎች በዘለለ ሌላ ክራይቴሪያዎች ተጠቅመዋል የሚለው ነገር ላይ ትንሽ የሚታይ ጉድለት አለ። አሁንም ግልጽነት አንድ ጉድለት አለ። በሰከነ መንፈስ የሚመለከታቸውን አካላት አካፍሎ የመስራት ድክመት አለ። ጉዳዩን በባለቤትነት መንፈስ ለመያዝ እየሄደበት ያለው መንገድ ሀገራዊ ምክክሩ ላይ ጥላ እንዳያጠላ እንሰጋለን። በጣም ንጹህ በሆነ መንገድ መሰራት ያለበት ነገር ነው። የሀገራዊ ምክክር ትልቅ እድል ያሉ የሚሰጠን ከተጠቀምንበት ማግባቡ በልኩ እየታሰበ አይደለም። ሀገራዊ ምክክሩ በሚገባው አትኩሮትና በሚገባው ጥራት ደረጃ ያለመስራት ዳተኝነት እያየን ያለ።
በተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት በቅርቡ የወጣውን የ42ቱ እጩ ኮሚሽነሮች ዝርዝር በተመለከተ የአብን ምክትል ሊቀመንበር አቶ ዮሱፍ ፓርቲያቸው በአጭር ጊዜ ውስጥ እንደሚናገርበት አስታውሰው በዚህ ረገድ ጥንቃቄና የበለጠ ዝርዝር ስራ እንዲሁም ሁኔታዎችን ማደላደል እንደሚያስፈልግ ያስረዳሉ።
አሁን በማህበረሰብ እርቅ ልምድ ኢምፔሪካል የሆነ ተጨባጭ የሆነ ልምድ አላቸው። የሌላ ሀገር እንደዚሁ ክራይሲስ ማኔጅመንት ላይ እየሰሩ ምናምን ነው። አሁን አንዳንዱ ፕሮፋይል ስታይ ሾርት ሊስት የተደረጉት ላይ እኔ በግለሰብ ደረጃ አሁን ለማወዳደር አለም ስፔሲፊክ ሊስቱ ላይ ገና በእያንዳንዱ ላይ የምንለው ነገር ይኖራል። ለድርጅት ግን በሌላ ፊልድ የሆነ የትምህርት ማዕረግ ስላለ ወይም በስልጣን ቦታ ቆይተህ ከሆነ ምናምን እሱ አይደለም ማተር የሚያደርገው። ይሄ በጣም ብሮደር የሆነ ሀይ ስቴክ ማተር ነው እና ዓለም አቀፍ ተሞክሮችን፣ ኢንተግሪቲን፣ ዲሲፕሊንን ለሀገር አንድነትና ለህዝቦች እኩልነት፣ ለማህበረሰብ መስተጋብር፣ ለሀገር ቀጣይነት፣ ለህዝብ ጥቅም አጠቃላይ እንደዚህ ፓትሪዮቲክ የሆነና አቅምም ያላቸው ሰዎች መምጣት መቻል አለባት። የዛ የኖሚኔሽኑ አግባብ ትንሽ ከደሊብሬሽን በኋላ በተወሰኑ ቀጠናዎች ላይ ስቴጅ አድርገን ቢሆን ይሻላል እና ታይሙንም ኮስችን አደርጋለሁኝ። የጦርነት አክቲቭ በሆነበት ሁኔታ በኋላ ደግሞ አልተወከልንም የለንበትም የሚሉ ድምጾች ይመጣሉ የሚል ፍርሃት ስላለ ነው። ይህም ደግሞ አሁን ሰርፌስ እያደረገ ነው በሆነ መንገድ።
ዶክተር አብዱልቃድር የነጻነትና እኩልነት ፓርቲ ፕሬዚደንትም እንደሚያብራሩት የኮሚሽኑ ገለልተኝነት ለድርድር የሚቀርብ አይደለም። ዶክተር አብዱልቃድር አጥብቆ የሚናገሩት ግን ሁሉም ወገን ይህንን በማረጋገጥ ረገድ የየራሱን ድርሻ በብቃት እንዲወጣ ይመስላል።
ይሄ ስጋት ኢትዮጵያ ውስጥ የተለመደ ነው። በተለይ ገዢ ኃይሎች ፍላጎታቸውን በምርጫም በሌሎች የፖለቲካ ሂደቶች ውስጥ የማስረጥ ወይም ደግሞ በቸውን ፖለቲካል ሊቨሬጅ ተጠቅሞ ማኒፑሌት የማድረግ ካልቸር ስላለን ሂደቱ ላይ ተሳትፈን እንደዚህ አይነት ኢንተርቬንሽን እንዳይኖር የማድረግ የሁላችንም ኃላፊነት ነው። ከዚህ የመነጨ ነው ስጋቱ። ከዛ በተረፈ ግን ለኢትዮጵያ ሀገራዊ ምክክር ያስፈልጋል የሚለው ላይ ኦልሞስት ሁሉም ማለት ይቻላል በተለይ ፖለቲካ ፓርቲዎች ትላንት ለምሳሌ ስብሰባ ነበረን ሂደቱን እንደምንደግፍ፣ ግን ገዢው ፓርቲ እና መንግስት ሂደቱን ለሁላችንም እኩል አሳታፊ እና የማንም የፖለቲካ ፓርቲ ኢንተረስት ብቻ የአንድ የፖለቲካ ፓርቲ ኢንተረስት ብቻ መጠቀሚያ እንዳይሆን እየተመካከርን እስካሁን ባለው ሂደት ከአዋጅ ረቂቅ አዋጅ ጊዜ ጀምሮ አሁን የደረስንበት የኮሚሽነሮች ምልመላ በቀጣይ ደግሞ በአጀንዳውና በውይይት ሂደቱም ላይ ከትክክለኛ አሰራር የመውጣት ዝንባሌ ካየን እያረቅን እያስተካከልን ትክክለኛ ሀገራዊ መግባባት ኢትዮጵያ ውስጥ እንዲፈጠር ነው ፍላጎታችን።
መንግስት፣ የሲቪክ ማህበራት፣ ምሁራንና ሌሎችም አካላት በተነሱ ጥያቄዎችና በአጠቃላይ በቀረበው ርዕሰ ጉዳይ ላይ የተለያዩ አስተያየቶችና አቋሞች ሊኖራቸው ይችላል። መንግስት እስከዛሬ በሚያወጣቸው ይፋ መግለጫዎች በሀገራዊ ምክክሩ የሚነሱ ጉዳዮች ለዘላቂ ሀገረ መንግስታዊ ግንባታ እንቅፋት የሆኑ ችግሮች የትኞቹ ናቸው? እነዚህን እንቅፋቶችስ እንዴት ማለፍ እንችላለን? በሚል የሚደረግ ምክክር እንጂ በወቅታዊ ችግሮች ላይ ከየትኛውም አካል ጋር ለመደራደር አይደለም ይላል። ከዚህ በተረፈም በአሸባሪነት ከተፈረጁት አካላት ማለትም ከህወሓትና ከኦነግ ሸኔ ጋር ምንም አይነት ድርድር አላደርግም ሲልም በተደጋጋሚ ይናገራል። ዛሬ እንኳን ቪኦኤ ያናገራቸው ተፎካካሪ ፓርቲዎች ብዙዎቹ የምክክር መድረኮቹ ሁሉን የሚያቅፉ እንዲሆኑ የሚመክሩ ናቸው። በተለይ የኦፌኮ መሪ ብረት ያነገቡ አካላት በአሸባሪነት የተፈረጁትን ጨምሮ ሁሉም መካተት እንዳለባቸው የፓርቲያቸውን አቋም አሳውቀዋል። ወደ ሀገራዊ ምክክሩ ከመገባቱ በፊት መፈታት ያለበት ቋጠሮ ይሆን? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 5 2014 የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። መለስካቸውን ለቀደመው መሰናዱ እናመሰግናለን። አሁን ወደ ቀጣዩ ዝግጅት ከማለፋችን በፊት በሙዚቃ አረፍ እንበል። ለምሽቱ የመረጥንላችሁ ሙዚቃ አቀንቃኝ ሚኪያ ባህሉ ናት። ከየረሴ ድንቅ ሙዚቃዎቹ አንዱ በመቀጠል የምንሰማው የድረስ ለማስብህ ወይንም ደግሞ ህልሜ የተሰኘው ሙዚቃ ነው። የአሜሪካ ድምፅ የቅዳሜ ምሽት ዝግጅቶቻችን መደመጣቸውን ይቀጥላሉ። በነገራችን ላይ አድማጮቻችን፣ ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ወይንም ደግሞ በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ላይም እንደመጣለን። አሁን ወደ ዕለቱ ቀጣይ ጉዳይ እንሻገር። ተከታዩ ዝግጅት ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከተለዋለች የሚባለው የውጭ ፖሊሲ የምሽቱ ክርክር ትኩረት ነው። በዚህ ዙሪያ ሶስት እንግዶችን ጋብዘናል። እንግዶቹን ያወያያቸው አሉላ ከበደ ሲሆን ክፍል አንዱን ባለፈው ሳምንት እሁድ በራዲዮ መጽሔት ዝግጅታችን አስደምጠናችሁ ነበረ። ተከታዩ ክፍል በመቀጠል ይሰማል።
አራት ምሰሶዎች አሉት አጠቃላይ ግቡ በደፈናው ሲታይ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚመራው የዩናይትድ ስቴትስ የውጭ ፖሊሲ የአሜሪካንና የአሜሪካውያንን ደህንነት ማስጠበቅ፣ ዲሞክራሲን ማራመድ፣ የሰብአዊ መብት ከበሬታን ማረጋገጥና እነኚህን ግቦች እውን ለማድረግ በውጭ ሀገራትና በሀገር ውስጥ የተሰማሩ የዩናይትድ ስቴትስ ዲፕሎማቶችን፣ ባለሥልጣናትንና ሌሎች ባለሙያዎችን መደገፍ የሚለውን ጨምሮ ሌሎች ተጨማሪ ዓለም አቀፍ ጥቅሞችና ፍላጎቶችን ማስጠበቅ ይላል በጽሑፍ የሰፈረው የዩናይትድ ስቴትስ ፖሊሲ ግብ። በዓለም ዙሪያ ሰላምንና የተፈጥሮ አካባቢ ጥበቃን ማረጋገጥ፣ በአገሮች መካከል የኃይል ሚዛንን መጠበቅ፣ ዓለም አቀፍ ችግሮችን ለመፍታት ከአጋር አገሮች ጋር ተባብሮ መስራት፣ የዲሞክራሲን እሴቶችና የሰብአዊ መብት ከበሬታን ማረጋገጥ፣ ዘርዘር ያለ ቁመናው ደግሞ ረቀቅ ያሉ ዓላማዎችን ያስቀምጣል። ደህንነትን ማረጋገጥ፣ ብልጽግናና የተሻለ ዓለም ምስረታ የሚሉትም እንደ ውጭ ፖሊሲው ማማዎች ተደርገው ይታያሉ። እነኚህን ፖሊሲዎች ተፈጻሚ ለማድረግ የተለያዩ የዩናይትድ ስቴትስ አስተዳደሮች በተግባር የሚከተሏቸው መንገዶችም ምዘናውን ተጨባጭ ለማድረግ ያግዙ ይሆናል። እዚህ ውስጥ ነው እንግዲህ ዩናይትድ ስቴትስ ኢትዮጵያን አስመልክታ በተለይም በአሁኑ ወቅት በኢትዮጵያ ካለው ሁኔታ አንጻር እያራመደች ነው የሚባለውን ፖሊሲ በእርግጥ የምትከተለው ይሁን ትከተላለች የሚባለውን ለማዛመድ መሞከር የሚታመነው። የእንግዶቻችንን የየግል እይታዎች የሚመለከተውን ቅንብር ሁለተኛ ክፍል በውይይትና በክርክሩ የሚያነሷቸውን ፍሬ ነገሮች ለማዛመድ እንዲረዱም እንግዶቻችን ራሳቸውን የሚያስተዋውቁበትን በማስቀደም እንንደርደር።
ነጋሽ አብዱራህማን እባላለሁ። እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ነው። የተለያየ ባክግራውንድ ነው ያለኝ። ብዙ እድሜን የሰራሁት በቴክኖሎጂ፣ በቅርብ ጊዜ ደግሞ ፊልም ስራ ላይ ተሰማርቻለሁ። ግን በአብዛኛው አሜሪካ ሀገር በኖርኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየ ሰው ነኝ። በቅርብም የጻፍኩት በዛ ላይ የተመሰረተ ነው።
አመሰግናለሁ አቶ ገብርኤል።
አመሰግናለሁ አሉላ። ገብርኤል ጋቱ እባላለሁኝ። አሁን ሰዓት ዋሽንግተን ዲሲ ነው የምኖረው። ላለፉት 21 ዓመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅና አፍሪካ 14 ሀገሮች ኦቨርሲ አስተዳድር ነበረ። በዚህ ስራ ያው የዲቨሎፕመንት የልማት ባንኪንግ የሚባለው ኤሪያ ነው ስራሁት። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ እሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አመሰግናለሁ።
አመሰግናለሁ አቶ ገብርኤል። አቶ አዲስ አለም።
አመሰግናለሁ። አዲስ አለም እባላለሁኝ። ያው ከአዲስ አበባ ዩኒቨርሲቲ ነው በዓለም አቀፍ ሕግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረት እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራ የነበረው። እስከ ቅርብ ጊዜ ድረስ ነቅ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ስራ ነበር። አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ በማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው።
አቶ ገብርኤል በጽሁፎ የዩናይትድ ስቴትስን ፖሊሲ ከዩናይትድ ስቴትስ ጥቅም አንጻር ለምሳሌ የሚያህል በጸረ ሽብር ዘመቻው ያላትን ፍላጎት እንደሚመዝን ሰው እንዲሁም ቀደም ብለው የጠቃቀሷቸውን የኢትዮጵያን መንግስት ተመለከቱበት ካሉት ጋር እስኪ ያዛምዱልን። ለመሆኑ በምን መልኩ ነው ያሁኑ ከቀደመው ስርዓት ለዩናይትድ ስቴትስ የማይበጅ እንደ ልብ የማይሆን ሊሆን ይችላል ተብሎ እንዲታሰብ ምክንያት ሆነዋል የሚሉት? እንደ አንድ መንግስት ለሀገሩ ጥቅም የቆመ የራሱን ጥቅም የሚያስከብር ሊሆን ይችላል። ነገር ግን ይህ እንዴት ነው ከዩናይትድ ስቴትስ ዘላቂ ጥቅም አንጻር በጥርጣሬ እንዲታይ ሊያደርገው ይችላል የሚያስብለው? እንዴትስ ነው የሚመዘነው የዩናይትድ ስቴትስን ጥቅም የቀደመው ስርዓት ማስጠበቁና ያሁኑ ያለ ማስጠበቁ?
ጽሁፌ ላይ እንዳሳየሁት የዩናይትድ ስቴትስ በተለይ ሶማሊያ ከደረሰባቸው ከዚህ ከቀዝቃዛው ጦርነት ካለቀ በኋላ የሚቀጥለው ትልቁ ኢቨንት የነበረው ሶማሊያ ነበር እና ሶማሊያ ከደረሰባቸው ሽንፈት በኋላ ቴሮሪዝምን መዋጋት ነበር ትልቁ ትግራቸው እና እዛ ላይ ዋናው ተዋናይ የነበረው ኢትዮጵያ መንግስት ነው። ሞቃዲሾ ግባ ሲባል የኢትዮጵያን ወታደር አሰልፎ ኢስላሚክ ኮርትን ለማጥቃት ሞቃዲሾ ድረስ የገባል። በደቡብ ሱዳን ምድር በኤርትራ ላይ ምድር እና የዛ እኮ ቀጠና ፒስ ኪፒንግ የኢትዮጵያ ወታደር የሌለበት አብይ ብትሄድ ሩዋንዳ ብትሄድ ምንም እንደምትሄድ ቤት ብትሄድ በቃ የዛ ቀጠና ጠባቂ በአሜሪካኖቹ እንትን። ግን ያ መንግስት ደግሞ አገር ውስጥ ያለውን መልክ ስታየው የተለየው እና ለዩኤስ እና ለዌስቱ የሚመች ጉዳይ አስፈጻሚ ነበረ።
መልካም። የግድ ተከታይ ጥያቄዎችን እንጠይቅ የሚያደርጉትን አጋጣሚዎች ለእናንተ እድል መስጠት በሚያስችል መልኩ ወስዳለሁ። አንዳችሁ ባቀረባችሁት ላይ ሌላኛችሁ መሰንዘር የምትሹት የተለየ ሀሳብ ካለም እንዲሁ እድሉን ሰጣለሁ። አቶ ነጋሽ ጠይቀውኝ ነበርና ያቆየሁት ሌላ ተጨማሪ ጥያቄ ሳላክል በቀደሙ ላይ ለሚሰጡት አስተያየት እድሉ የእርስዎ ነው።
እሺ፣ እኔ ባጭሩ የህወሓት ስልጣን ላይ መምጣት 27 ዓመት በነበረበት ጊዜ የአፍሪካ ቀንድ ሰላም እንዳያገኝ የኢትዮጵያ ህዝብ በውስጡ ሰላም እንዳያገኝ አድርጓል። እንዴት ቢባል ኢትዮጵያ ውስጥ በዘር በመከፋፈል አማራን ትምክተኛ በማለት ኦሮሞን ጠባብ በማለት እርስ በራሳችን እንድንባላ በተለይ ኦሮሞ ህዝብ ላይ ያደረገው ግፍ የእስር ቤቱ ቋንቋ ኦሮምኛ ነው እስኪባል ሰየ አብርሃ እንዳለው የኦሮሞ ህዝብ እስኪያለቅስ ድረስ የኢትዮጵያ ህዝብ እስኪያለቅስ ድረስ ያ ሁሉ ግፍ ሲሰራ ባለፈው 2015 ምርጫ ጊዜ ያ ሁሉ ሰው ሲፈጅ በጋምቤላ እልቂት ሲደረግ አሜሪካ አንድ ነገር አላለ። ይሄንን ሁሉ ምክንያቱም የእነሱን ጉዳይ የሚያስፈጽም ስለነበረ በኢትዮጵያ ውስጥ የሚሰራ የፖለቲካ ግፍ፣ እስር፣ ስቃይ፣ እንግልት አሜሪካ ይህን ሁሉ ዝም ብሎ አለፈው። የኢትዮጵያ ሀብት ሲዘረፍ ነበር። አንድ ጊዜ ድምጻቸውን አንስቶ አልተናገሩም። ይሄ በውስጥ ጉዳይ ነው። በውጭ ጉዳይ በሚመለከት ሁለት ነገር ላይ ነው ወያኔ ሮል ሰላም አካባቢው እንዳይረጋጋ። የሶማሌ ወረራ ኦፍኮርስ ችግር አለ ሶማሌ ውስጥ፣ ግን ሶማሌና ኢትዮጵያ ህዝብ የሚጣላበት ምንም ምክንያት የለም። በተለይ በጸረ ሽብር ስር ሄዱ በማገልገል ይህንን አድርጓል። ሁለተኛ ኤርትራ ጋር ሰላም እንዳይኖር ከጎረቤታችን ጋር እንድንጣላ ኤርትራ ህዝብ ራሱ እንዲሰቃይ ሄዶ እነሱ ቴሮሪስቶች ናቸው እንዲህ ናቸው በሚል ቀጠናው እንዳይረጋጋ ያደረገ ሰላምን ሁሉ እንዳይመጣ እዛ አካባቢ ያደረገ ድርጅት ነው ይሄ። እና አሁንም ቢሆን ሰላምም ለመምጣት ከተፈለገ ነው የምለው እኔ የኢትዮጵያን ወታደር ሲያጠቃ፣ የአማራን ሀገር ሲወር፣ አፋርን ሲወር አሜሪካ ይህንን ለሰላሳ ዓመት አካባቢ ህወሓት የሰራለት ውለታ ለመመለስ ይመስላል ብዙም ቅዋሜ አላሳየም። አሁንም ድርድር ከተባለ አንደኛ ከድርድር በፊት ይሄ የተሰራው ግፍ ጀስቲስ ካልተሰራ በስተቀር ወደፊት መሄድ አይቻልም እና ባጭሩ እዚሁ ላይ ያቆማል።
መልካም። የአቶ አዲስ አለም ነው ተራው። አቶ አዲስ አለም በቀደሙት ጥያቄዎች ላይ የእርስዎን እይታ ደግሞ እንከታተል።
እዚህ ላይ እንትን ነው አትሊስት ውይይት እንኳን ትንሽ በመረጃ የተመሰረተ ከፍ ብናደርገው ጥሩ ነው። የአሜሪካ በተለይም በ27 ዓመት ወር በኢህአዴግ አስተዳደር ተላላኪ መንግስት ነው የነበረው የሚል በጣም የተሳሳተ ግንዛቤ ነው። በተለይም ያው አምባሳደር ፌልትማን ባደረገው ፓብሊክ አድሬስ ሂዳችሁ ማየት ትችላላችሁ። ኖቨምበር 1 ነበር አጠቃላይ ስለ ኢትዮ አሜሪካ ግንኙነት ሰፋ አድርጎ የጻፈው ጽሑፍ አለ። እዛ ላይ ሄዶ ማየት ይቻላል። በተለይም ከነበረው የኢህአዴግ አስተዳደር በጣም ሰፊ ያው የኢኮኖሚ እውቀት ስላላቸው አቶ ገብርኤልም ያውቁታል። በተለይም ከሽግግር መንግስት ጀምሮ ስትራክቸራል አጀስትመንት ፕሮግራም፣ በተለይም የዋሽንግተን ኮንሰንሰስ በሚባልበት ያው የኒዮ ሊበራል የፖለቲካ አስተሳሰብ ገዢ አስተሳሰብ ነው በወጣበት ወቅት ሁሉም ድርጅቶች ወደ ግል ዘርፉ አዛውሩ በሚባልበት ሰዓት በዛን ሰዓት የነበረው የኢህአዴግ መንግስት ነው ሌሎች ሀገራት ሲያዘዋውሩ በአቋም ጸንቶ መንግስት ኢኮኖሚው አስፈላጊ ሆኖ ከተባለ መቆየት አለበት የሚለው ያው በአቋም ጸንቶ ላለፉት 27 28 ዓመታት በኢኮኖሚ ፖሊሲ ራሱን የውስጥ ነጻነቱን አስጠብቆ የቆየው። ሌላው ያው ሌሎች መዓት የሚለያይባቸው ጉዳዮች ነበሩ። እንዲያውም በአሜሪካ መንግስት እንደ ግጥር ሀሳብን የማይቀበል ተደርጎ ያው አምባሳደር ቤትማንም በይፋ እየተናገረው ነገር ነው። በተለይም ጽሑፉን ካላያችሁት እንድታዩት ሪኮመንድ አደርጋለሁ። ይሄ ሆኖ ሲያበቃ ያው ያለፉት 27 ዓመት የነበረው የአሜሪካ ተላላኪ ነው ማለት ያው በፍሬ ነገርም ባካሄድም እንዲያውም በብዙ ነገር አይሆንም ከማለት አልፎ ሌሎች ሀገራትም በተለይም ሌሎች አፍሪካ ሀገራት የልማታዊ መንግስት አስተሳሰብ እንዲቀበሉ ከሊበራል የኢኮኖሚክ ፖሊሲ ወጣ ብሎ ራሱን የቻለ ለኢትዮጵያ የሚሆን የኢኮኖሚ አስተሳሰብ በኢትዮጵያ እስከመተግበር ሌሎች ሀገራትም የእሱ አርአያ ተከትለው ይሄድበት ነው እና ከዛ አልፎ በአንጻራዊነት 2018 አንዱ ያው አመጣጡም የነበረው አስተዳደር ከጀርባ ብዙ ሲሰሩ የነበሩ ጉዳዮች ነበሩ። የአብይ መንግስትም በአሜሪካ ድጋፍ ወደፊት የመጣ ነው። ከዛ አልፎ የተወሰዱ የኢኮኖሚ ሆም ግሮውን በሚል አገር በቀል የኢኮኖሚ ማሻሻያ ተብሎ ይምጣ እንጂ ዋናው የመጣው ያው በመንግስት ሄራርኪ ቢሮክራሲም ስለነበር ከአሜሪካ መንግስት የመጣ የወርልድ ባንክ እና የኤምኤፍ በቀጥታ እጃቸው ያስገቡበት እዛ የተቀመጡት የኢኮኖሚ ማሻሻያ ተብሎ በ1991 ፍረንች አቋጣጠር በዛን ሰዓት የነበረው የኢህአዴግ መንግስት አይሆንም ያላቸው የፕራይቬታይዜሽን በህዝብ ሀብት የተቋቋመ ድርጅቶችን በረካች የመቸብቸብ ስራዎችም ያው ባለፉት በአብይ መንግስት ነው የተሰሩት። ከዛ አልፎ በአባይ ድርድር ሰው አናስገባም የውስጥ ጉዳይ ነው ሶስት ሀገራት ተነጋግረው የሚፈቱት ነው ተብሎ ለብዙ ዓመታት የቆየ አቋም እንኳን ሳይቀር ወደ ዋሽንግተን መጥቶ ሌላ ወገን እንዲገባ ከብዙ የተከታተልነው ጉዳይ ነው። ጥቅም አሳልፎ እስከ መስጠት ደርሶ ያው የኢትዮጵያ ህዝብ ባደረገው ጫና ያው ህልውና እንደሚያንቀጥም ጥያቄው ሲገባበት በህዝቡ ነው እንትን ያለበት እና በዛን ሰዓት የነበረው የአሜሪካ ተላላኪ ነበር የሚል በጣም እንትን ነው። አንድ በቂ መረጃ ካለመያዝ የመነጨ ይመስለኛል። ሁለተኛው የጸረ ሽብር እንቅስቃሴው በተለይም የኢትዮጵያ ሶማሊያ ከነበረው እስላማዊ መንግስት ከሌላም የጸረ ሽብር እንቅስቃሴው አሜሪካ ለማስደሰት ወይም አሜሪካ ለማገዝ ሳይሆን በመጀመሪያው ስጋት የነበረ ለእኛ ነው። በቀጠና ያለ ነው እኛ ነን፣ ጎረቤት እኛ ነን። ስንት ማይል አቋርጦ አሜሪካ ከመንካቱ በፊት ሚነካን እኛ ነው። እኛን ጸጥታችን እና ሰላማችን ለማስጠበቅ እርምጃ መውሰድ ነበረብን። ያው የተወሰዱ እርምጃዎች ተወስደዋል። እኛን ሰላማችን ስናስጠብቅ ሌሎች ሀገራት ከኛ ጋር ተማሳይ ጥቅም ካላቸው ሀገራት አብሮ መስራት አግዟል። ይሄም በጋራ ጥቅም በመከባበር የተለያዩ ልዩነቶች ቢኖርም በመከባበር አብሮ ለመስራት ከነበረው ፍላጎት ነው። ያው መቃድሾ የገባንበት አካሄድ ሁሉም ያውቀዋል። የተቃጣ የሽብር ስጋት ስለነበረ ነው፣ የወረራ ስጋት ስለነበረ ነው የመከላከል እርምጃ የተወሰደው። ያው የቀጠናው ጠባቂ ወይም ደግሞ የቀጠናው ሰላምና ጸጥታ አረጋጊ አካል ተደርጎ መታየት በጣም ትልቅ እድል ነው። ትልቅ ስም እንደ ኢትዮጵያም ትልቅ ስም ካተረፈችባቸው ጉዳዮች የራሳችን ሰላም አስጠብቀን የጎረቤት ሰላም አስጠብቀን የሌሎች የአፍሪካ ሀገራትን ሰላም አስከባሪ በመላክ ጭምር የተሳተፍንበት አኩሪ ያው አገሪቷ ብዙ የምትኮራባቸው ነገሮች የተሰሩት ከምትኮራባቸው ነገሮች አንዱ የሰላም ማስከበር ስራ ነው።
መልካም። አቶ ገብርኤል ወደ እርስዎ እመጣለሁ። አንድ ተከታይ ጥያቄ ለአቶ አዲስ አለም ላቅርብና አቶ አዲስ አለም ቀደም ብለው እንደገለጹት ዩናይትድ ስቴትስ ለረጅም ዓመታት የኢትዮጵያ አጋር ሆና የረዳችበትን ዘርዝረዋል። ምንም እንኳን የኢትዮጵያ መንግስት በራሱ መንገድ የሚፈቅዳቸው በራሱ መንገድ የማይቀበላቸውን ቀደም ብለው የፖሊሲ ለውጥ ያደርጉ የተጠየቁበትን በእንቢተኝነት ዘልቀዋል ያሉበትን ጨምሮ ነገር ግን ለውጥ ከመጣበት ከ2018 ወዲህ ጦርነቱ እስኪመጣ ድረስ እንዲያውም ጠቅላይ ሚኒስትር አብይን ወደ ስልጣን እንዲመጣ ረድታለች ብለው ነው የተከራከሩት። ምን ተፈጠረ ከጦርነቱ በኋላ? አሁን ባቶ ነጋሽና ባቶ ገብርኤል እንደተገለጸው የዩናይትድ ስቴትስ የሐሳብ ለውጥ ካለ ምን ቀየረው? ያንን እርስዎ የገለጹት ጊዜ አሁን ከጦርነቱ በኋላ ያለውን አይጨምርምና ባጭሩ እሱን ቢመልሱልኝ ወደ አቶ ገብርኤል ሄዳለሁ።
አመሰግናለሁ። ይሄ የሚመነጨው ያው እስከ ጦርነት መጀመር ሂደት የነበረው ያው ወደፊት ያመጡትም የአሜሪካ መንግስት ያመጡት ስለነበረ ያው ያልተቋረጠ ድጋፍ፣ የዲፕሎማሲ ድጋፍ፣ የኢኮኖሚ ድጋፍ ሲደረግበት የነበረ መንግስት ነው። ከዛ በኋላ ምን ተፈጠረ የሚለው ከአሜሪካ እሴት የውጭ ጉዳይ ፖሊሲ የሚያጠነጥነው ፒላሮቹ ወይም ደግሞ ምሰሶዎቹ ተብሎ የሚቀመጡት አንዱ መልካም አስተዳደር ነው። ቀጥሎ ሰብአዊ መብት ማስከበር ነው። ሌሎቹ ያው አብሮ የምትሰራባቸው ጉዳዮች እንዳልንተጠበቁ ነው ማለት ነው። ጦርነቱ ከተጀመረ በኋላ ትልቁ ጦርነቱን ተከትሎ የመጣ ጉዳይ ከፍተኛ የሆነ የሰብአዊ መብት ጥሰት ነው። የተፈጠረው የሰብአዊ መብት ጥሰት ከዛም ቀጥሎ የሰብአዊ እርዳታ እንደማይደርስ ማስተባበል የውጭ ጉዳይ ፖሊሲ በተለይም ከአብይ መንግስት የባይደን አስተዳደር እንደተመረጠ ያው እነኚህ እሴቶችን ማስከበር ስለነበረበት በእነኚህ ጉዳዮች ያው ክሊር የሆነ ልዩነት የተፈጠረው ያው ወዲያውኑ ወደ እርምጃም አልተወሰደም። ያው በየምክክሮች ነበሩ። ለማውገዝ ጉዳይ እንኳን ለመናገር ሙሉ መረጃ እያላቸው ከቦታው ሰው እያላቸው መረጃ እያገኙ ጉዳይ እንኳን አውግዘው እየደረሱ የነበሩ የሰብአዊ ጥሰቶች እንኳን ተፈጽመዋል ለማለት ብዙ ጊዜ ነበር የፈጀባቸው እና ጥያቄውን አጠር አድርጌ ለመመለስ ያው የአድማጭም ጊዜ ለመቆጠብ ዋናው ዲፓርቸሩ በትግራይ ላይ የተከፈተው ጦርነት አንዱ ነው። ከዛ ቀጥሎ የመጣው የሰብአዊ መብት ጥሰት፣ የሰብአዊ እርዳታ እንዳይደርስ ማስተጓጎል፣ ከዛም አልፎ ያው ሌላ ጎረቤት ሀገር ኤርትራ በጦርነት መሳተፍ በተለይም ደግሞ ከገቡ በኋላ የፈጸሙት ከኢትዮጵያ መንግስት ከአምሃራ የጸጥታ አካላት ሆነው የፈጸሙት የሰብአዊ መብት ጥሰትና ሰብአዊ እርዳታ እንዳይደርስ የማስተጓጎል ስራ ነው። የውጭ ግንኙነት ፖሊሲው እንዲቀየር ወይም ደግሞ በተለየ አኳኋን እንዲሄድ ምክንያት የሆነ ማለት ነው። ያው ይሄም ይባል እንዳልኩት ባህሪ የሚያስቀይር እርምጃ ባይወሰድም
መልካም በተጨባጭ የተወሰደው እርምጃ ጥጋቢ አይደለም፣ ነገር ግን የተለየ መንገድ እንድትከተል የተገደደችበት መለያው ያ ነው ብለዋል። ፈጥኜ ወደ አቶ ገብርኤልና ወደ አቶ ነጋሽ እንድመለስ አላደረጉኝም። አሁንም እስኪ ባጭሩ፣ በጣም ባጭሩ የሚመለስ ጥያቄ ላስከትል። አቶ ነጋሽ ቀደም ብለው እንደዘረዘሩት የሰብአዊ መብት ጥሰት ዩናይትድ ስቴትስ ልዩ ትኩረት ከምትሰጣቸው እሴቶች ውስጥ አንዱ ነው፣ እርሶም እንደ መርህ ከምትከተለው አንዱ ነው ብለዋል። ቀደም ብለው አቶ ነጋሽ እንደሞገቱት በ2015 ከዚያም በፊት በኢትዮጵያ የነበሩ ግጭቶች በስፋት ይታወቃሉ። ዩናይትድ ስቴትስ ከዚያስ በፊት አሁን እርሶ እንዳሉት ለምን ያን መሰል እርምጃ መውሰድ ተሳናት ለሚል ምን መልስ ይሰጣሉ?
ያው ጥያቄው ለኔ ይሆናል የሚል
ትክክል ለእርሶ ነው?
አዎ፣ ያው አንዱ እንዳልኩት ባለፉት ጦርነቱ ከጀመረበት ቀን አንስቶ ይሄ ነው የሚባል እርምጃ አልተወሰደም። ተወስዷል ብሎ የሚያስቡት የምትጨበጥ አንድ እርምጃ ያው ኢትዮጵያ ከአጎዋ ማስወጣት ነው። ከዛ በዘለለ ይሄን ያክል ይሄ የሚባል ጫና አልተደረገም። ያው አንዱ ሁለቱም ያው ማነጻጸርም የሚቻል አይደለም። አንዱ አሁን ያለበት የሰብአዊ መብት ጥሰት ደረጃ እያወራን ያለ ነው፣ የዘር ጭፍጨፋ ተፈጽመዋል፣ ክራይም ኤገንስት ሂማኒቲ ተፈጽመዋል፣ የጦር ወንጀል ተፈጽመዋል፣ አስገድዶ መድፈር እንደ ጦርነት መሳሪያ ተጠቅመዋል፣ ረሃብ እንደ ጦርነት መሳሪያ ተጠቅመዋል በሚባሉ በሰብአዊ መብት ጥሰት ከፍተኛ ወይም ደግሞ ትላልቅ ወንጀሎች ከሚባሉ አምስት ስድስቱ ትላልቅ ወንጀሎች ነው የተፈጸሙት። እያወራን ያለው በዚህ ደረጃ ነው። ከዚህ በፊት የነበረው ያ ሁለቱም ለማነጻጸር ተነጻጻሪ የሆኑ ሁኔታዎችን መሆናቸውን መረጋገጥ ነው። ከዛ ቀጥሎ ባለፉት 27 ዓመታት አሁን እየተፈጸሙ ባለው ባለፉት 2 ዓመታት ጦርነት ከተጀመረ በኋላ የተፈጸሙ የሰብአዊ ጥሰቶች በዛ ደረጃ ተፈጽመዋል ወይ ተመሳሳይ ሪአክሽን ወይም ደግሞ ተመሳሳይ እርምጃ ለመጠበቅ ይሄ እንደተጠበቀ ሆኖ እርምጃውን ባይወሰድም ጦርነት ከተጀመረ በተለይም በአሜሪካ መንግስት ይሄ የሚባል ከንግግር ባለፈ ከመግለጫ ማውጣት ባለፈ የሚጨበጥ እርምጃ መውሰድ ሲገባቸው እርምጃ ባለመውሰድ ያው የስርዓቱ ደጋፊ ድጋፋቸውን የገለጹት ብዬ ነው በግል የምረዳው።
መልካም።
በ27 ዓመታትም እርምጃዎችም አልወሰዱም ማለት አይደለም፣ ሲወስድ ነበር። አገዋ እንደምታውቁት በየሁለት ዓመቱ ነው ተጠቃሚነት ለማረጋገጥ ለመቆየት በየሁለት ዓመት ነው ሬቪው የሚደረገው የሚገመገመው። በየጊዜው ገምጋሚ ቡድን ሲልኩ የሰብአዊ መብት አያያዝ፣ የሰራተኛና ሰሪ የስራ ሁኔታ፣ ሌሎች ሌሎች የአካባቢ ጥበቃ ማዕከል አድርጎ በየጊዜው ሬቪው የሚደረግ ነበር፣ ይገመገም ነበር። እነዛ ነገሮች ያው እየተሟሉ ስለነበሩ ነው ያው ወቀሳም ሲቀርብ ነበር፣ በሰብአዊ መብት ሪዞሉሽኖችም ሲወጡ ነበር። እና ግን ሁለቱም የሚናጸሩ አይደለም።
ሁላችሁም ጋር መመለስ ስላለብኝ ነው አንዳችሁ ጋር ብቻ ብዙ እንዳልቆይ። ስለ ትክክለኝነት ግን አቶ አዲስ አለም ከገለጿቸው የዘር ፍጅትና የጦር ወንጀልን ክሶች በተመለከተ በሁሉም በኩል እንደ ክስ ይቀርባሉ፣ ገለልተኛ በሆነው በተባበሩት መንግስታት ድርጅት የዘር ፍጅት የተፈጸመ ስለመሆኑ ማስረጃ ለመኖሩን፣ የጦር ወንጀል ስለመፈጸሙ አመላካች መኖራቸውን ግን በሁሉም ወገኖች ነው የሚል መረጃ ወጥቷልና ያንን ፊት ለፊት ማስቀመጥ አለብን። አቶ ገብርኤል ለእርስዎ ነው ተከታዩ ጥያቄ። ቀደም ብሎ የኢትዮጵያ ለዩናይትድ ስቴትስ ታዛዥነት ወይንም ጉዳይ አስፈጻሚነት አድርገው ከገለጹት አንዱ በጸረ ሽብር ዘመቻው ቀዳሚ አቶ አዲስ በአዎንታዊ የኢትዮጵያ ስራ መለካት ያለበት ያሉትን ዋና ስራ አድርጋ መቆየቷ የዩናይትድ ስቴትስን ድጋፍ ለማግኘት ከምክንያቶቹ አንዱ አድርገውታል። በአዲሱ አስተዳደርስ ያ ስላለመቀጠሉ ምን ማስረጃ አለ? ጦርነቱ እስከጀመረበት ቅርብ ጊዜ ድረስ የኢትዮጵያ ጦር በእነኛ ሀገሮች ውስጥ ነበርና የተለወጠ ነገር ምን ነበርና ነው? እሱም በተመለከተ በጽሁፎቻችሁ ላይ የተነሱ አንኳር አንኳር ነጥቦችን አስከትላለሁ።
አይ ቲንክ ይሄ ጸረ ሽብረተኛ የሚለው በራሱ መጥፎ ነገር እኮ አይደለም። ማለት ሽብርን አጥፋት እንጂ ግን አገር ውስጥ ሽብርን እያፋፋምክ ውጪ ጦር ልከህ ሽብርን አቆማለሁ ማለት የአንድ እንትን ሁለት ገጽታ ይሆናል። ኢትዮጵያ ውስጥ በኦሮሞ ሪጅን፣ በአማራው ሪጅን ዩኒየን፣ በሶማሌው ሪጅን ሲጨፈጨፍ የነበረው ሽብር እና የተከሰተው ትልቅ ጥፋት ያ እየተካሄደ ለውጭው ዓለም ግን የለም እኛ ኮሽ ባለ ቁጥር ቡሩንዲ ይሁን የት ይሁን የመጀመሪያዎቹ ደራሽ እኛ ነን፣ የተባበሩት መንግስታት በአሜሪካን ድጋፍ እየተባለ እንሰዳለን። ያ መጥፎ እንትን እኮ አይደለም። አቶ አዲስ አበባ እንዳለው የሚያኮራ የሚሆን ነበረ። ነገር ግን አገርህ ውስጥ የራስህን ህዝብ ሽብር እያፋፋምክበት የውጭውን ሽብር እያጠፋው ነው ይሁልኝ ኩራቴ ማለት አይ ቲንክ ትልቅ ስህተት ይመስለኝ። ሶማሊያ ኢትዮጵያን ስለ አስፈራራ አይደለም የእስላሚክ ኮርት ፓይረቶች የአሜሪካንና የዌስቱን የመርከብ መተላለፊያ መንገድ ስለዘጋ ነው ኢትዮጵያ መርታ የገባችው ሞቃዲሾ ድረስ እንጂ ሶማሌ ኢትዮጵያን አልፎ ያስፈራራበት ጊዜ ኖሮ አይደለም። እና ያንን ግልጽ ማድረግ ያስፈልጋል። ቬሪ ኩዊክሊ ስለ ኢኮኖሚ አውርተሃል። አዎ እኔ በዛ ዘመን ከኢትዮጵያ መንግስት ጋር በቅርብ ሰራ ነበረ፣ ፋይናንስ አረግ ነበረ። ከፋይናንስ ሚኒስቴሮቹ ጋር በቅርብ ሰርቻለሁ፣ አውቃለሁ። ኢኮኖሚው እድገት አሳይቷል፣ ግን ያ እድል ለሁሉም የተዳረሰ አልነበረ። ይሄ በፓርቲ በብሔር ሞኖፖሊ የተዋቀረ ለወሰኑ ብቻ እድሉ የሚደርስ ነበር። አይ ቲንክ አቶ አዲስ አለም ይህን ኢትዮጵያ ውስጥ ከነበርክ ይህንን ማየት ሊሳነ አይችልም ነው። ያ እድል ለሁሉ የተከፈተ አልነበረም። ታንክ ዩ።
መልካም። ወደ እርስዎ ነው የምመጣው አቶ ነጋሽ። የሚያስኬዱ አቅጣጫዎችንም ለማየት እየሞከርን ነው። እርስዎ የኢትዮጵያን ፍላጎት ወይም ጥቅም ያሏቸው ላይ ነው ትኩረት አድርገው የጻፉት። የዩናይት ስቴትስን አደራዳሪነት ጥያቄ ውስጥ አስገብተውታል በመግቢያው እንዳልኩት። እንዲያውም በአደራዳሪነቱ ከቀጠለች ከግጭት ማግስት በኋላ ቀስ በቀስ ወደ አዘቅት በሚያመራ ቁልቁለት ነው የሚመስሉት፣ ወደ ከፋ ሁኔታ ይሄዳል ይላሉ። የአገሮች ጥቅምና ፍላጎት ሁሌም ያለና የሚቀጥል እንደመሆኑ የዩናይት ስቴትስ ጥቅምና ፍላጎት በሚጠበቅበት የኢትዮጵያም ጥቅም ለምን ሊጠበቅ አይችልም? ሁለቱም የሚያሸንፉበት ለምን ደመደሙ?
አድማጮች ሰዓታችን በመገባደዱ የዛሬውንም እዚሁ ላይ ልናበቃ ነው። ቀሪውን በሌላ ጊዜ እናቀርባለን። ሙሉውንም በድረገጽና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይትና ክርክሩን ተሳታፊዎች አቶ ነጋሽ አብዱራህማን፣ አቶ ገብርኤል ንጋቱንና አቶ አዲስ ዓለም ደስታን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቀቁ። ፕሮግራሙን ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጇ ደግሞ ጽዮን ግርማ ናት። ለስንብት አንድ ሙዚቃ እንገባበዛለን። ቴዎድሮስ ታደሰ ደሞ ደሞ ይለናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የሚያመሸሁት ሀብታሙ ስዩም ነኝ። አብራችሁን ስለቆያችሁ እናመሰግናለን። በሰላም ደሩ።